ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 12 2014 ዓ.ም ተመረጥ ዝግጅታችን አሁን ጀመረ። ምግብን ጨምሮ የተለያዩ መሰረታዊ አቅርቦቶች ባልተሟሉበት ሁኔታ ውስጥ በችግር ላይ እንደሚገኙ በሰሜን ኢትዮጵያ ጦርነት ምክንያት የተፈናቀሉና አሁን ዳባት በሚገኘው መጠለያ ጣቢያ የሚገኙ የአማራ ተወላጆች ተናገሩ። ተፈናቃዮቹ ይህንን የተናገሩት በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን መጠለያውን በጎበኙበት ወቅት ነው። ይህንን የተመለከተ ዝርዝር ያለ ዘገባ ከዜናው በኋላ ይዘን እንመለሳለን። የዛሬ 10 ቀን አካባቢ ከለገጣፎ ታፍሰው ወደ ዳባት ካምፕ የተወሰዱ ኤርትራውያን ስደተኞችም በተመሳሳይ ችግር ላይ መሆናቸውን ገልጸዋል። እነዚህና ሌሎች በርከት ያሉ መሰናዶችን ለምሽቱ ይዘንላችኋል። አብራችሁን ከቆያችሁ ሁሉንም ታዳምጧቸዋላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር አብረውን ያመሻሉ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት አብራችሁን ትቆዩ ዘንድ እንጋብዛለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና ዓለም አቀፍ ዜናዎች እንውሰዳችሁ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ ለኢትዮጵያ የምግብ ደህንነት ድጋፍ የሚውል ወደ 55 ሚሊዮን ዶላር የሚጠጋ ተጨማሪ የገንዘብ ድጋፍ መስጠቷን ኤምባሲዋ ዛሬ አዲስ አበባ ላይ ባወጣው መግለጫ አስታውቀዋል። እርዳታው የተሰጠው በዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት ዩኤስአይዲ አማካኝነት መሆኑን ኤምባሲው አመልክቷል። ኢትዮጵያ በሩሲያው የዩክሬን ወረራ ምክንያት የተፈጠረ ከፍተኛ የምግብና የዋጋ ውድነት እያስተናገደች መሆኗን ያመለከተው ይህ መግለጫ ዩኤስአይዲ ይህንን አዲስ ድጋፍ የለቀቀው ከዚህ ጋር ተያይዞ ወደፊት የሚፈጠረውን ተጨማሪ የምግብ ቀውስ ለመቋቋም የሚያስችል ምላሽ ለመስጠት መሆኑን ኤምባሲው አክሎ አስታውቋል። ለኢትዮጵያ ሕዝብ የተሰጠው ይህ ድጋፍ ፕሬዚደንት ጆ ባይደን በአውሮፓ አቆጣጠር ባለፈው ሰኔ ጀርመን ውስጥ በተካሄደው የቡድን 7 አገሮች መሪዎች ጉባኤ ላይ በተሰባሰበው ዓለም አቀፍ የምግብ ቀውስ እጅግ የተጎዱ አገሮችን ለመርዳት ዩናይትድ ስቴትስ የ2.7 ቢሊዮን ዶላር ተጨማሪ እርዳታ እንደምትሰጥ ባስታወቁት መሰረት መሆኑን የኤምባሲው መግለጫ አስታውቋል። ዩኤስአይዲ ይህን አዲስ የገንዘብ ድጋፍ በሰሜን ኢትዮጵያ ጦርነት የውሃና የአቅርቦት ስርዓት የወደመባቸውን ጨምሮ በዩክሬን ጦርነት ቀውስ ለኢትዮጵያ ውስጥ በጣም የተጎዱ ከሁለት ሚሊዮን በላይ ኢትዮጵያውያንን ለመርዳት የሚጠቀምበት መሆኑን ኤምባሲው አስረድተዋል። የኢትዮጵያን የምግብ ምርት አቅም ለማሳደግ ከ3500 በላይ የሆኑ የእርሻ ንግዶችን በእጅጉ የተጎዱ አርብቶ አደሮችና ማህበረሰቦችንም ዩኤስአይዲ እንደሚረዳ መግለጫው አክሎ ገልጸዋል። በእስር ላይ የሚገኙ የኦነግ አመራሮች እንዲለቀቁ ፍርድ ቤት ወሰነ። በቡራዩ ከተማ ፖሊስ መምሪያ በእስር ላይ ከሚገኙት 7 የኦሮሞ ነጻነት ግንባር አመራሮች 4ቱ ከእስር እንዲለቀቁ የቡራዩ ከተማ ፍርድ ቤት ውሳኔ መስጠቱን ጠበቃቸው አቶ ደምሴ ፍቃዱ ለአሜሪካ ድምጽ ገለጹ። ፀሐይ ዳምጠው ዝርዝር አላት።
የኦሮሞ ነጻነት ግንባር ኦኔክ ስራ አስፈጻሚና የማዕከላዊ ኮሚቴ አባላትን ጨምሮ በተለያዩ የአመራር ደረጃ ላይ የሚገኙ 7 ሰዎች በቡራዩ ከተማ ፖሊስ መምሪያ ታስረው እንደሚገኙ የተናገሩት የተከሳሾቹ ጠበቃ አቶ ደምሴ ፍቃዱ፣ ከነዚህ ውስጥ 4ቱ አካልን ነጻ የማውጣት አቤቱታ አቅርበው እንደነበር አስታውሷል። አቤቱታው የቀረበለት የቡራዩ ከተማ ፍርድ ቤት ግለሰቦቹ በማንና ለምን እንደታሰሩ ለመረዳት በ3 ተከታታይ ችሎቶች ለኦሮሚያ ፖሊስ ኮሚሽን ጥሪ ሲያደርግ መቆየቱን ያስታወሱት ጠበቃው ፖሊስም ሆነ እስረኞቹ ሳይቀርቡ መቅረታቸውን አስረድተዋል። ሆኖም አርብ ሐምሌ 8 2014 ዓ.ም የኦሮሚያ ክልል ጠቅላይ አቃቢ ሕግ ቀርቦ ስለ ግለሰቦቹ ማብራሪያ መስጠቱን ተናግረዋል።
የታጠቆባን ከንድ ሚካኤል በቀላት አንደኛ ወልቃች የሆነው ሚካኤል በቀለ ከዚህ ቀደም የወንጀል መዝገብ ተጣርቶበት ወንጀል አንቀጽ 42 መሰረት የተጠረጠረበት ጉዳይ ወንጀል ነው ተብሎ የሚያስከስስ ባለመሆኑ መዝገቡ ተዘግቶ ፖሊስ ከእስር ቤት እንዲለቀው ትዕዛዝ ጽፈንበት ፖሊስ ግን አለቅ ማለቱን አቃቤ ሕግ ገልጿል። ሁለተኛና ሶስተኛ መልካቾች ለሚበኛና ዳዊት አብደታን በተመለከተ በተጠረጠሩበት ወንጀል ተከሰው የአቃቤ ሕግ ምስክሮች ከተሰሙ በኋላ ፍርድ ቤት ጉዳዩን መርምሮ የሚያስቀጣ አይደለም በማለት በነጻ ካሰናበታቸው በኋላ ፖሊስ በራሱ ስልጣን ነው ያሰረው ሲል አቃቤ ሕግ ለፍርድ ቤቱ ገልጿል። አራተኛው መልካች ገዳ ገቢሳ የተጠረጠረበት ወንጀል አቃቤ ሕግ ከመረመረ በኋላ አያስከስስም በማለት መዝገቡን ዘግቶ ከእስር እንዲለቀቅ ለፖሊስ ትዕዛዝ መስጠቱን አብራርቷል። ከአቃቤ ሕግ ምንም መዝገብ የላቸውም ሲል ነው የኦሮሚያ ጠቅላይ አቃቤ ሕግ ለፍርድ ቤቱ ቀርቦ ያስረዳው።
ፍርድ ቤቱ ትናንትና ሐምሌ 11 2014 ዓ.ም እስረኞቹ እንዲለቀቁ ውሳኔ ሰጥቷል።
ወንጀሉን ያልፈጸሙና በወንጀሉ ያልተጠረጠሩ መሆናቸውን ፖሊስ ቀርቦ መልስ ባለመስጠቱና ጉዳዩ የሚመለከተው ጠቅላይ አቃቤ ሕግ ደግሞ ቀርቦ በቂ ማብራሪያ ስለሰጠ እነዚያ መልካቾች አካላቸው ነጻ ይውጣ ብሎ ነው በችሎት ውሎ የወሰነው።
ይህ ዘገባ እስከተጠናከረበት ጊዜ ድረስ ግለሰቦቹ ከእስር ቤት አለመለቀቃቸውን ከጠበቃቸው ለመረዳት ተችሏል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ከኢትዮጵያ መንግስት ጋር የሚካሄድ ድርድር ሁሉንም ባለድርሻ አካላት ያሳተፈ እንዲሆን ያቀረቡት ጥሪ በህወሓት በኩል እስካሁን ተቀባይነት አለማግኘቱን ሶስት በትግራይ ክልል የሚንቀሳቀሱ ፓርቲዎች ገለጹ። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ በክልሉ የሚገኙ አንዳንድ የፖለቲካ ፓርቲዎች ትግራይ እያካሄደች ያለችውን መመከት ከማደናቀፍ ሊቆጠቡ ይገባል ብለዋል። ሙልጌታ አጽብሃ አጭር ዘገባ አለው።
ሳልሳይ ወያነ ትግራይ፣ ባይቶና እንዲሁም ውድብ ናጽነት ትግራይ የተባሉ ሶስት የክልሉ ፓርቲዎች ባወጡት የጋራ መግለጫ በትግራይና በኢትዮጵያ መካከል የሚካሄደው ድርድር ብለው የጠሩት በትግራይ በኩል ሁሉም ያካተተ አቃፊ የሰላም ሂደት እንዲኖር ተደጋጋሚ ጥሪ ብናቀርብም እስካሁን ተቀባይ አካል አላገኘም ብለዋል። አንድ ወገን ብቻ የሚወከልበት ውይይትና የድርድር ሂደት የትግራይ ጥቅም የሚጻረር ብቻ ሳይሆን ቀጣይ የህዝቡ ዕድል ወደ አደገኛ አጣብቂኝ የሚያስገባ ነው ብለዋል። ፓርቲዎቹም የሚካሄደው ድርድር በኢትዮጵያ ህገ መንግስት መሰረት ያደረገ መሆን የለበትም ያሉት ሶስቱ ፓርቲዎች የኢትዮጵያ መንግስት በዓለም አቀፍ ማህበረሰብ እየደረሰበት ያለው ጫና ለማቃለል እውነተኛ ያልሆነ የሸፍጥ የሰላም ጥሪ ነው እያቀረበ ያለው በማለትም ፓርቲዎቹ ከሰዋል። ሳምንታዊ መልእክት በሚል የትግራይ ክልል ኮሚኒኬሽን ቢሮ ባወጣው መግለጫ በበኩሉም አንዳንድ የትግራይ ፖለቲካ ፓርቲዎች የትግራይ ህዝባዊ የመመከት እንቅስቃሴ ለማደናቀፍ እንቅስቃሴ ከጀመሩ ውለው አድረዋል፣ የትግራይ መንግስት ቢታገሳቸውም በተግባራቸው ቀጥለዋል ሲል ገልጿል። ለትግራይ መንግስት ህጋዊ አይደለም በማለት የትግራይ ህገ መንግስታዊ ስርዓት ፈርሷል፣ የሽግግር መንግስት መዋቀር አለበት፣ እንዲሁም ሌሎቹ የጋራ አንድነታዊ መንግስት መመስረት ይገባል የሚል የሚያነሱት ሐሳብ መረን የለቀቀ ነው በማለት አውግዞታል። ከቅርብ ጊዜ ወዲህ ደግሞ የትግራይ መንግስት የሰላም ድርድር የማካሄድ ስልጣን የለውም የሚል ክስ እያቀረቡ በተግባር የመመከት ሂደታችን በማደናቀፍ ተጠምደዋል በማለት ለፓርቲዎቹ መግለጫ የኮነነ የክልሉ የኮሚኒኬሽን ቢሮም ይህ ከጅምሩ ይበቃል መባል አለበት ብሏል። በአስቸኳይ ጊዜ አዋጅ ለሚፈጽሙት ተግባር መንግስት የታገሰው ሁሉም አቅም ለመጠቀም ካለው ፍላጎትና ፓርቲዎቹ በጊዜ ሂደት እያስተካከሉ ይሄዳሉ ከሚል የሚነሳ ነው ብሏል መግለጫውም። ይህ ተግባር ለጠላት ምቹ ሁኔታ የሚፈጥር በመሆኑ ተቀባይነት የለውም ብሏል የትግራይ ክልል ኮሚኒኬሽን ቢሮ መግለጫ። ይህ ተግባር እየፈጸሙ ያሉ ያላቸውን የፖለቲካ ፓርቲዎች ግን በስም አልጠቀሰም መግለጫው። ከኢትዮጵያ መንግስት ጋር የሚደረግ ድርድር በትግራይ በኩል የሚወክሉ ሰዎች መመረጣቸውም የህወሓት ቃል አቀባይ አቶ ጌታቸው ረዳም ለፈረንሳዩ ዜና አገልግሎት ትናንት መግለጻቸው ይታወቃል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ቡርኪና ፋሶ ውስጥ አንድ ታዋቂ ጋዜጠኛን ለመግደል በማህበራዊ መገናኛ ላይ ዝቷል የተባለውን ሰው በኢንተርኔት የሚፈጸሙ ወንጀሎች ተከታታይ ፖሊስ ይዞ ማሰሩን የሀገሪቱ ባለስልጣናት ገለጹ። የፖሊስ ጸረ ሳይበር ወንጀሎች ብርጌድ ትናንት ሰኞ ባወጣው መግለጫ በንግድ ስራ የሚተዳደር የ35 ዓመት ዕድሜ ያለው ሰው የኒውተን አህመድ ቤሪን ስም የሚያጎድፍ ጥቃትና የንብረት ውድመት እንዲፈጸምበት የሚቀሰቅስ መልእክት በማህበራዊ መገናኛ ላይ አሰራጭቷል ብለዋል። ተጠርጣሪው በዋትስአፕ ላይ ባሰራጨው መልእክት ጋዜጠኛውን መኖር የማይገባው አሸባሪ ብሎ ሂዱና ቤቱን አቃጥሉ በማለት ጥቃት እንዳነሳሳበት ፖሊስ አመልክቷል። እንደ አውሮፓ አቆጣጠር በ1980ዎቹ አመታት የመንግስት ቴሌቪዥን ስመጥር ጋዜጠኛና የአንድ መርማሪ ጋዜጠኛ ዋና አዘጋጅ በነበረው ኒውተን ቤሪ ላይ ዛቻውና ቅስቀሳው ለምን እንደተካሄደበት ግልጽ የሆነ ነገር የለም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት USAID አስተዳዳሪ ሰማንታ ፓወር ምስራቅ አፍሪካ ላይ የተከሰተውን የምግብ ቀውስ ለማስወገድ አገሮች ይበልጥ እንዲተጉ በማሳሰብ በቂ ጥረት እያደረገች አይደለችም ያሏት ቻይናን ነጥለው ወቅሰዋል። የሩሲያው የዩክሬን ወረራ የምስራቅ አፍሪካ የምግብ ቀውስ እንዲባባስ አድርጓል ሲሉ ፓወር ከሰዋል። በዋሽንግተን የስትራቴጂክና ዓለም አቀፍ ጥናት ማዕከል መድረክ ላይ አስተዳዳሪዋ ትናንት ባሰሙት ንግግር በምስራቅ አፍሪካ እየተካሄደ ባለው የሰብአዊ ጥረት ላይ ቻይና ተሳታፊ ባለመሆን ተለይታ ትታያለች ማለታቸው ተመልክተዋል። ቻይና በተጨማሪ ምግብና ማዳበሪያ ወደ ዓለም አቀፍ ገበያው ወይም ወደ ዓለም ምግብ ፕሮግራም ብትልክ ኖሮ በምግብና ማዳበሪያ ዋጋ ላይ ያለውን ጫና በማቃለል ዓለምን ለመምራት ያላትን ፍላጎትና ዝቅተኛ ገቢ ላላቸው አገሮች ያላትን ወዳጅነት ባሳየች ነበር ብለዋል ሰማንታ ፓወር። ለፓወር ንግግር ቻይና ወዲያውኑ ምላሽ አልሰጠችም። ሩሲያ ዩክሬን ላይ የከፈተችውን ጦርነት ያላወገዙ አገሮችንም በመተቸት ውጤቱ በዓለም ምግብ ላይ ተጽዕኖ ማሳረፉን ፓወር ጠቅሰዋል። የዩኤስአይዲ አስተዳዳሪ አክለው ከዚህ ጦርነት ተገልለው የተቀመጡ አገሮች በዓለም ገበያ ካለው የምግብ ቀውስ ውጪ ተገልለው አልተቀመጡም ብለዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን ዛሬ ኢራን ዋና ከተማ ቴህራን ገብተዋል። ፑቲን በቆይታቸው ከዩክሬን መውጫ ያጣው እህል እንዲወጣ አገራቸው የጥቁር ባህርን ልትከፍት በምትችልበት ሁኔታ በሚደረገው ስምምነት ዙሪያ ከቱርክ ፕሬዝደንት ራሲብ ጣይብ ኤርዶዋን ጋር ተገናኝተው የሚመክሩ መሆኑን ተመልክተዋል። የተባበሩት መንግስታት ቃል አቀባይ ፋራሃን ሀቅ በድርድሩ ዙሪያ በሩሲያ በዩክሬንና በቱርክና በተባበሩት መንግስታት መካከል መጠነኛ መሻሻል መኖሩን ጠቅሰዋል። ይሁን እንጂ አሁን ባለበት ደረጃ የሚገለጽ ምንም ነገር የለም ያሉት ቃል አቀባዩ አስፈላጊ ከሆነ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ወደ ቱርክ ዋና ከተማ ኢስታንቡል እንደሚያቀኑ ተናግረዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን አገሮች የሩሲያን የዩክሬን ጦርነት በመቃወም ሩሲያ ወደ ውጭ በምትልከው ነዳጅ ዋጋ ላይ ገደብ በመጣል እንዲተባበሩ አሳስበዋል። አሜሪካውያን በውጭ አገሮች ያላግባብ እንዳይያዙና እንዳይታሰሩ የሚከላከል የማስፈጸሚያ ትዕዛዝ ፕሬዝደንት ጆ ባይደን ዛሬ ፈረሙ። ይህ የፕሬዝደንቱ መመሪያ በአሜሪካውያን ላይ አግባብነት የሌለው እርምጃ በሚወስዱና በሚያስሩ አገሮች ላይ የመንግስት ተቋማት ማዕቀብና ሌሎች ተጨማሪ እርምጃዎችን እንዲወስዱ ያዛል። ባይደን በውጭ አገር ሰዎቻቸው ከሚታገቱና ከሚታሰሩ ቤተሰቦች ከፍተኛ ጫና እየደረሰባቸው መሆኑ ተመልክተዋል። በተለይም አደገኛ እጽ በመያዝ ወንጀል ተከሳ ባለፈው የካቲት አንስቶ ሩሲያ ውስጥ ታስራ ከምትገኘው የአሜሪካ ቅርጫት ኳስ ተጫዋች ብሪትኒ ግራይነር ቤተሰቦች በቅርቡ ጥያቄዎች መነሳታቸውን የሮይተርስ ዘገባ አመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 12 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነውና በመግቢያችን ላይ ወደ አስተዋወቅናችሁ ቀዳሚ ዘገባችንን ወሰዳችሁ። ምግብን ጨምሮ መሰረታዊ አቅርቦቶች ባልተሟሉበት ሁኔታ አስቸጋሪ ህይወትን እየገፉ መሆኑን ሰሜን ኢትዮጵያ ውስጥ በተከሰተው ጦርነት ምክንያት ከትግራይ ክልል የተፈናቀሉና በሰሜን ጎንደር ዞን ዳባት ወረዳ የተጠለሉ የአማራ ብሔር ተወላጆች ተናገሩ። ተፈናቃዮቹ ይህንን የተናገሩት በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን መጠለያ ጣቢያውን በጎበኙበት ወቅት ነው። አምባሳደሯ ከጉብኝታቸው በኋላ ሲናገሩ ዩናይትድ ስቴትስ ለነሱና በአጠቃላይ በጦርነት ምክንያት ለተፈናቀሉ ዜጎች ልዩ ልዩ ድጋፍ ስታደርግ መቆየቷን ገልጸው የጉዟቸው ዓላማም ከዚሁ ጋር የተያያዘ መሆኑን አስረድተዋል። ወይዘሮ ዝማም አዛናው በትግራይ ክልል አዲ ሀገራይ ተብሎ በሚጠራው አካባቢ ይኖሩ እንደነበር ይናገራሉ። በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት 4 ልጆቻቸውን ይዘው ወደ ሰሜን ጎንደር ዳባት ወረዳ ሽመላኮ የተፈናቃዮች መጠለያ ጣቢያ ከገቡ ከአንድ አመት በላይ እንደሆናቸውም ገልጸዋል። በመጠለያ ጣቢያው ምግብን ጨምሮ በቂ መሰረታዊ አቅርቦት ባለመኖሩ ልጆቻቸውን አብልቶ ለማሳደር ወደ ከተማ በመውጣት በሴተኛ አዳሪነት ህይወት ጭምር ለመሰማራት መገደዳቸውንም ይናገራሉ። ወይዘሮ ዝማም ከ2000 በላይ መሰል ተፈናቃዮችን የጎበኙ በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በመጠለያ ጣቢያ ያሉ ተፈናቃዮችንም ቅሬታ አዳምጠዋል። አምባሳደር ትሬሲ ጃኮብሰን ከጉብኝቱ በኋላ ለጋዜጠኞች በሰጡት መግለጫ ሀገራቸው ለመሰል ተፈናቃዮችና ለሌሎች ኢትዮጵያውያን ድጋፍ ስታደርግ መቆየቷንም አብራርተዋል።
In terms of our support to Amhara, the northern conflict affected people in general,
ለአማራ ክልልና በሰሜን ኢትዮጵያው ጦርነት ለተጎዱ ሰዎች የምናደርገውን አጠቃላይ ድጋፍ በተመለከተ ለሶስቱ ማለትም ለአማራ፣ ለአፋርና ለትግራይ ክልሎች ባለፈው አንድ አመት 616 ሚሊዮን ዶላር ነው ያወጣነው። በአማራ ክልል 2 ሚሊዮን ሰዎችን የመገበ ለአማራ ክልል የተደረገው የድጋፍ መጠን በዶላር 180 ሚሊዮን ነው። ይህ ለተፈናቀሉ ሰዎችና ባይፈናቀሉም የምግብ ዋስትናቸው ላልተረጋገጠ ሰዎች የሚደረገውን ድጋፍም ይጨምራል። እና በሁሉም የአማራ ክልል አካባቢዎች ድጋፍ እያደረግንላቸው ነው። ሁልጊዜም የድጋፍ ፍላጎቶች አሉ። ተጨማሪ ድጋፍም ያስፈልጋል። እናንተን ጋዜጠኞችን አንድ ላይ ያሰባሰብኩበት አንዱ ምክንያትም ለሰብአዊ ድጋፍ ያለውን ጥያቄ እንድትዘግቡበት ነው።
አካባቢው በሰሜኑ የኢትዮጵያ ጦርነት አቅራቢያ የሚገኝና ለሰብአዊና ቁሳዊ ጉዳት ከተጋለጡ ቦታዎች አንዱ ነው። አምባሳደሯ ይህንኑ አጠቃላይ የሰላምና የጸጥታ ሁኔታ ከጎንደር ከተማ ተቀዳሚ ምክትል ከንቲባ ዘውዱ ማለደ ጋርም ተወያይተዋል። ከውይይቱ በኋላ ከንቲባው ማስተያየት ሰጥተዋል። በሌላ በኩል የዩናይትድ ስቴትስ ኤምባሲ በኢትዮጵያ የምግብ ዋስትና ለማረጋገጥ የሚደረገውን ጥረት ለማገዝ የ 55 ሚሊዮን ዶላር ገደማ ተጨማሪ ድጋፍ ዩናይትድ ስቴትስ ማድረጓን ዛሬ ባወጣው መግለጫ አስታውቋል። የዩኤስኤድ ነው ይህንን ድጋፍ ያደረገው። ድጋፉም ፕሬዚዳንት ጆ ባይደን በምግብ እጥረት ተጋላጭ ለሆኑና በዓለም ዙሪያ ላሉ ዜጎች የሚውል የ2.76 ቢሊዮን ዶላር ድጋፍ ለማድረግ የገቡት ቃል አካል እንደሆነም ተነግሯል። አድማጮች፣ ይህንን ዘገባ አጠናቅራ ላከችልን አስቴር ምስጋናው ከጎንደር ነው። ቪዲዮ በዚህ ላይ ተጠናቀረው ሙሉ ቪዲዮ በዌብሳይታችንና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው የሰማችሁት። ለዕለቱ አብይ ርዕስ የተጠናቀረውን ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን የኤርትራውያን ስደተኞች የሚዳስስ ዘገባ አሰናድተናል። ከ100 በላይ የሚሆኑና በአዲስ አበባ አቅራቢያ ሰፍረው የነበሩ ኤርትራውያን ተወስደው በአማራና ትግራይ ክልል መካከል ባለውና ባልተረጋጋው አካባቢ ሰፍረዋል የሚሉ ሪፖርቶች እንዳሳሰቡት ሪፊጂ ኢንተርናሽናል የተሰኘ የእርዳታ ድርጅት አስታውቋል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ነው። እንግዲህ ወልዴ እንደሚከተለው ያቀርበዋል።
የኤርትራ ስደተኞችን ኢላማ አድርጎ በመሰብሰብ ግጭት ወዳለበት የሀገሪቱ ክፍል ወስዶ አስፍሯል ሲሉ የግብረሰናይ ድርጅቶች የኢትዮጵያ መንግስትን በመክሰስ ላይ ናቸው። አብዱላሂ ሐላኪ ሪፊጂ ኢንተርናሽናል የተሰኘ የእርዳታ ድርጅት የምስራቅና የደቡብ አፍሪካ ከፍተኛ ኃላፊ ናቸው።
Over the last few days, Eritrean refugees who have been living in Ethiopia for some time.
መንግስት በአዲስ አበባ አካባቢ ይኖሩ የነበሩ የኤርትራ ስደተኞችን ባለፉት ጥቂት ቀናት ሰብስቦ ወደ አማራ ክልል ወስዷቸዋል። በድንበር የሚዋሰኑት የአማራና ትግራይ ክልል አካባቢዎች ደግሞ ውጥረት አለ።
በኢትዮጵያ መንግስትና በትግራይ አማጽያን መካከል በጥቅምት 2013 ጦርነት ከመቀስቀሱ በፊት ወደ 20,000 የሚጠጉ የኤርትራ ስደተኞች በትግራይ ክልል ባሉ የስደተኛ ካምፖች ይኖሩ ነበር። የኤርትራና የትግራይ ኃይሎች ካምፖቹን አጥቅተዋል የሚል ክስ ከተሰማ ጀምሮ ግን ስደተኞቹ ወደ አማራና አፋር ክልል ጥቂቶቹም ወደ አዲስ አበባ ፈልሰዋል። ጦርነቱ በተፋፋመበት 2013 መጀመሪያ ላይ የኢትዮጵያ መንግስት በመዲናዋ አዲስ አበባ ይገኙ የነበሩ የኤርትራ ስደተኞችን ሰብስቦ አዲሃሩሽና ማይአኒ በተባሉ የትግራይ አካባቢዎች አስፍሯል። ሐላኪ እንደሚሉት በኢትዮጵያ የሚኖሩ የኤርትራ ስደተኞች ከሌሎች ማህበረሰቦች አንጻር በብዙ መንገድ በጣም ለችግር የተጋለጡ ናቸው።
They are caught between Eritrean government tracking them because
የኤርትራ መንግስት ለሀገራቸው መጥፎ ስም ያሰጣሉ በሚል ይከታተላቸዋል። በኢትዮጵያ ጦርነት ላይ ያሉት ወገኖች ደግሞ ኢላማ ያደርጓቸዋል። በእነዚህ ሁለት ነገሮች መሃል አጣብቀኝ ውስጥ ይገኛሉ። በመሆኑም ሞት፣ ጾታዊ ጥቃትና ሌሎችም ከባድ የሰብአዊ መብት ረገጣዎች ይደርስባቸዋል።
የሂዩማን ራይትስ ዎች ባለፈው አመት ባወጣው ሪፖርት የኤርትራ ኃይሎችና የትግራይ ሚሊሻዎች በስደተኞቹ ላይ ግድያ፣ አስገድዶ መድፈርና ሌሎች ወከባዎች እንደተፈጸመባቸው አስታውቋል። ኢትዮጵያ ወደ 140,000 የሚሆኑና ጥቃትንና አስከፊ የኑሮ ሁኔታን በመሸሽ የመጡ ኤርትራውያንን ታስተናግዳለች። ለስደተኞች የሰብአዊ መብትና ጥበቃና ደህንነትን በሚመለከት የሚሰራው ሪፊጂ ኢንተርናሽናል የኢትዮጵያ መንግስት የራሱን ህግ በማክበር የኤርትራ ስደተኞችን ከሚደርስባቸው ጥቃት እንዲከላከል ጥሪ አድርጓል። መሐመድ ይሱፍ ከናይሮቢ ለላከው ዘገባ እንግዲህ ወለነኝ ከአሌክዛንድሪያ ቨርጂኒያ።
ከዚህ ዘገባ ሳንወጣ የዛሬ 10 ቀን አካባቢ ከአዲስ አበባ ውጪ ከሚገኝ ቤተክርስቲያን ተሳልሞ ሲመለሱ ለገጣፎ አካባቢ በፖሊስ ተይዘው ከዛም ደግሞ ታስረው ወደ ዳባት መጠለያ ካምፕ ውስጥ ተወስደው እዛ የሚገኙ ኤርትራውያን እስካሁን ድረስ ቀለብ ስላልተሰጣቸው ችግር ላይ እንደሚገኙ ገልጸዋል። ገብረ ሚካኤል ገብረ መድን ያጠናቀረው ዘገባ ነው፣ እንደሚከተለው ይቀርባል።
ከስደተኞች ካምፕ በህጋዊ መንገድ ወጥቶ የከተማ ስደተኛ ተብሎ በየአመቱ መታወቂያውን እያደሰ በአዲስ አበባ ሲኖር እንደነበር የሚገልጸው ናትናኤል ገብረስላሴ ወደ ዳባት ከተወሰዱት ኤርትራውያን አንዱ ነው። ናትናኤል ለአሜሪካ ድምፅ እንደተናገረው ሰዎቹ ከአዲስ አበባ 220 ኪሎ ሜትር ርቆ በሚገኝ ቤተክርስቲያን ተሳልመውና ጸበል ተጠምቀው ሲመለሱ ነው የተያዙ። እሁድ ዕለት ከምሽቱ 12 ሰዓት ገደማ በፖሊስ ከተያዙ በኋላ እስከ ማክሰኞ ጠዋት ድረስ እዛው ለገጣፎ አካባቢ ተይዘው እንደቆዩ የሚገልጸው ናትናኤል ማክሰኞ ጠዋት ከለገጣፎ ተነስተው ሮብ ዳባት መድረሳቸውን ተናግረዋል።
አንድ ፍራሽ ክልተ ኮበርታ አንድ መንጠፍ ነው የሚያመክልሰ ማለት ነው።
አንድ ፍራሽ፣ ሁለት ብርድ ልብስና አንድ መንጣፍ ሰጥተውናል። ከዚያም እዛው አካባቢ ቤቶች አሉ፣ ሂዱና እዛ ግቡ አሉን። ቀለብ እስካሁን ድረስ አልሰጡንም። እስካሁን በራሳችን ገንዘብ ነው እየተጠቀምን ያለ ነው። በካምፕ ውስጥ የሚያውቃቸው ሰዎች ያሏቸው ደግሞ ከነሱ ጋር ይጠቀማሉ።
ስሜ እንዳይጠቀስ ያለን አንድ ግለሰብ በበኩሉ ከአራት ወራት በፊት ቪዛ አግኝቶ ከኡጋንዳ ወደ ኢትዮጵያ እንደመጣና ከዚህ በፊት ጸበል ወደ ተጠመቀበት ቤተክርስቲያን ስለትና ስጦታ ለማድረስ እንደሄደ ይገልጻል። ከለገጣፎ ተይዘው ወደ ዳባት የተወሰዱት ኤርትራውያን ብዛት 165 እንደሆነ የሚገልጸው ግለሰቡ ከነሱ መካከል የሚያጠቡ እናቶችና በመድኃኒት የሚኖሩ ህመምተኞች እንደሚገኙባቸው ተናግረዋል።
ህጻናት ትቶ የመጡ እናቶች አሉ፣ ነፍሰ ጡሮች አሉ፣ ልጆቻቸውን ለጎረቤት ሰጥተው የመጡና አሁን ወደዚህ የመጡ ባልና ሚስቶች አሉ። የአንድ ዓመት ከስድስት ወር ህጻን ትታ የመጣች እናት አለች እዚህ። የአእምሮ ችግር ያለባቸው 10 ሰዎች አሉ። ያለ መድኃኒት የማትንቀሳቀስ እህት አለች። ቤተሰቦቻቸው አዲስ አበባ ናቸው። እነዚህ ወደዚህ መጥተዋል። የአሜሪካና የካናዳ ዜግነት ያላቸው ሰዎች አሉ። በኢትዮጵያ ሕግ መሰረት ቪዛ የተሰጠው ሰው የመንቀሳቀስ መብት አለው። ለምንድን ነው ቪዛ እያለን ወደ ካምፕ የመጣ ነው ብለናቸዋል። በቱሪስትና በስደተኛ መካከል ልዩነት የለም ወይ ብለናቸው መልስ አልሰጡንም። ቀለብ አልተሰጠንም። ገንዘብ ካለ ትበላለ፣ ከሌለ ጾመህን ታድራለ።
የፌዴራል ፖሊስ በዚህ ጉዳይ ዙሪያ የሰማው ነገር እንደሌለ ቃል አቀባዩ ጄይላን አብዲ ተናግረዋል። ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረትም አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን እየተከታተለው እንደሆነ በኮሚሽኑ የስደተኞችና ተፈናቃዮች መብቶች ክትትል የስራ ክፍል ዳይሬክተር የሆኑት እንጉዳይ መስቀሌ ገልጿል።
እኛም ደርሶን ክሎዝሊ ፎሎው አፕ ያደርግና እስቲ ዩኤንኤችሲአር ደውለንላቸው እነሱም ፎሎው አፕ ያደርጉ እንደሆነ ነው የነገሩን። ክትትል እየተደረገ ነው ያለው ወደ ዳባት ፖስቷን የሚልና እስቲ ፎሎው አፕ ያደርገ ነው ያለነው።
ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ደቡብ ክልል ነው የምናመራው። የደቡብ ክልል አደረጃጀት ጥያቄዎች ላይ ለመወሰን ህዝቡ እንዲወያይበት ቀርቧል የተባለው የኩታ ገጠም ወይም ደግሞ የክላስተር አደረጃጀት ሰነድ ላይ ጥያቄ እንዳላቸውና እንደማይቀበሉት የገለጹ የወላይታ ብሔራዊ ንቅናቄ ስራ አስፈጻሚዎች መግለጫ አውጥተዋል። የክልልነት ጥያቄዎችን በተመለከተ የክልሉ መንግስት አቋም አዲስ የሚመሰረቱ ክልሎች የሚመሰረቱት በህዝብ ፍላጎት ብቻ ነው፣ ለዚህም ሲባል በየአካባቢው ውይይት ተጀምሯል ሲሉ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ የአሜሪካ ድምጽ ተናግረዋል። የአሜሪካ ድምጽ ያነጋገራቸው ምሁራን ደግሞ የክልሉ መንግስት በቀረበው የደቡብ ክልል እጣ ፈንታ ላይ የጠራ አቋም አለማሳየቱን ተናግረው መፍትሄው ውሳኔው ህዝብ አሊያም ደግሞ አሁን ስራ ላይ ያለውን የሀገሪቱን የክልሉን ህገ መንግስት ማሻሻል ነው ሲሉ አስተያየት ሰጥተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ያሰናዳውን ዘገባ እንደሚከተለው ያቀርበዋል።
የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞጊሶ የንቅናቄው ስራ አስፈጻሚ ኮሚቴ ለሁለት ቀናት አስቸኳይ ጉባኤ በወላይታ ሶዶ ከተማ ካደረገ በኋላ የክልሉ መንግስት አሊያም ገዢ ፓርቲ ክልሉን በኩታ ገጠም አሊያም በክላስተር ለማደራጀት ያሰናዳውን ውይይት ህገ መንግስታዊ፣ ታሪካዊና ተፈጥሯዊ ራስን በራስ የማስተዳደር መብት ወደ ጎን የተወሰደ ሲሉ ንቅናቄው ያወጣውን መግለጫ ፍሬ ሀሳብ ለአሜሪካ ድምጽ በስልክ ተናግሯል።
የምንቃወምበት መሰረታዊ ምክንያት አንደኛ ጨፍላቂ ነው። ምክንያቱም ደቡባዊ ማንነት ማለት ወላይታነትን የሚያጠፋ መሻትም ወይም ደግሞ የነሱ ሚሊንግ ራሳቸው አሲሚሌሽንስት የሆነ ሀሳብ በመሆኑ ብሔራዊ ፌዴራሊዝም የብሔሮችን ባህል፣ ማንነት፣ ታሪክ እንዲበለጽግና እንዲለመልም እንዲሁም የጎደሉት ዲሞክራሲያዊነቱ እንዲረጋገጥ የበለጠ ወደፊት ማራመድ እንጂ ህዝቦችንና ብሔሮችን ጨፍልቆ ደቡባዊ ነው ማንነትን መገንባት የህገ መንግስታዊ እሳቤ ነው። ይህ አካሄድ በህዝቡ ውስጥ ቁጣን በመቀስቀሱም ህዝቡ ጥያቄ ይመለስ ያለው በጥያቄው እና በህገ መንግስቱ መሰረት እንዲመለስ አካሄዳችን እንዲያርሙና አካባቢው ሰላም እንዳይናጋ፣ ልማቱም እንዳይደናቀፍ ለማሳሰብ ጭምር ነው ይህን መግለጫ ወጥ ነው።
የወላይታ ህዝብ ብቻውን ክልል ለመመስረት እንጂ ከሌሎች ጋር ለመቀጠል አይደለም የጠየቀው ያሉትን የንቅናቄውን ሊቀመንበር አቶ አማኑኤልን ወላይታ ከሌሎች ጋር ክልል ቢመሰርት ምን ይጎዳል? ብቻውን ብደራጅስ ምን የተለየ ጥቅም ያገኛል? ሲል ቪኦኤ ጠይቋቸው ነበር።
የደረጃ ግንኙነት ያቆማል። ይህ ስልጣን የመወሰን ባለቤትነትም ያገኛል። ወላይታ በኢኮኖሚ፣ በማህበራዊ፣ በፖለቲካ ጉዳይ የመወሰን ስልጣን ተነፍጓል። እየወሰን አለ። ቢወስን ኖሮ ይሄ ጥያቄ የወላይታ ህዝብ ውሳኔ ይፈጸም ነበረ።
የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲም የክልሉ የአደረጃጀትና የክልል ጥያቄዎች የሚወሰኑት በክልሉ ህዝብ ስምምነትና ምክክር ነው ሲሉ ተናግሯል። የክልሉ መንግስት አቋምም አዲስ የሚመሰረቱ ክልሎች የሚመሰረቱት በህዝብ ፍላጎት፣ የህዝብን የልማትና የመልካም አስተዳደር ጥያቄዎችን በሚያረጋግጥ ሁኔታ ነው በማለት ተናግሯል። ለዚህም ሲባል በየአካባቢው ውይይት ተጀምሯል ሲሉም ለአሜሪካ ድምጽ ገልጸዋል።
ሀገር እንዲፈርስ እድል በሚፈጥር መንገድ፣ ይሄን ዲዛይን አድርጎ ለሚሰሩ ሰዎች እድል በሚሆን መንገድ የሚደረገው ጽንፈኝነት በፍጹም ተቀባይነት የለውም፣ አይታገስም። መንግስት ይዝላል። በተረጋጋ መንገድ፣ በሰለጠነ መንገድ ውይይት አድርጎ የሰለጠነ ምክክር አድርገን መተማመን ፈጥረን የምናቋቁመው ክልልም ለልማት እድል በሚሆን መንገድ ከጥላቻ ውጭ ሆነን የምናደራጅበት ሁኔታ ነው መፈጠር ያለበት። ቀጣይ በምክክርና በሰለጠነ መንገድ ለመፍታት የጀመርነውን ስራ በእውቀት ማገዝ አለባት። ለፖለቲካ ነጋዴዎች መጋለጥ የለበትም ክልላት።
ቪኦኤ ያነጋገራቸው የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ ዳለም የክልሉ መንግስት በቀረው የደቡብ ክልል እጣ ፈንታ ላይ የጠራ አቋም አለማሳየቱን ተናግሯል። ወላይታን ጨምሮ በክልል ለመደራጀት እንሻለን ሲሉ ለጠየቁ ሁሉም ዞኖች የክልል አደረጃጀት መፍቀድ ይቻል እንደሆነ የተጠየቁት የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ይህንን ብሏል።
እኔ ስለሌሎቹ እንዲህ ነው ብዬ ለመናገር መብቱም የለኝም ስልጣኑም የለኝም። ምክንያቱም ይሄ እኔ አውቅልሃለሁ ፖለቲካ ነው የሚሆነው፣ የብሔሮችንም መብትን መንካት ነው የሚሆነው። ፈልጋለሁም አልፈልግም ያለው እራሱ ነው የሚወስነው። ጥቅሙና ጉዳቱም ያቆሱ ነው።
አቶ ዳየሞን በበኩላቸውም ለሁሉም ዞኖች በክልል እንዲደራጁ መፍቀድ አዋጭ አለመሆኑን ጠቅሰው ለሚገባቸው ግን በውሳኔ ህዝብ መስመር ማስያዝ እንደሚገባ ተናግረው በዘገየ ቁጥር ግን የሁከት መንስኤ የሆነ ሊሄድ እንደሚችልም ተናግሯል።
ከሪፈረንደም ውጭ ህዝብም እኮ በህግ መሰረት ነው ስልጣኑ የሚጠቀመው ምርጫ ሲመርጥ እና ውሳኔ ህዝብ ሲሰጥ እንጂ በየቀኑ ህዝብም ከህግ ውጭ በውይይት የሚቀያይራቸው ነገሮች አሉ። ስለዚህ ይሄ አንደኛ ውይይት የሚሉት ያው ድርጅት አባል ነው የሚያወሩት። መጀመሪያ ድርጅታዊ ዩኒቲ እኮ የለውም። ፓርቲው ራሱ አቋም ቢኖረው ነው ህዝብ በምን ላይ ነው ህዝብ የሚወያየው አሁን የሚል ጥያቄ ስታነሳ የለም።
የመጨረሻ መፍትሄው ውሳኔ ህዝብ ማካሄድ አሊያም አሁን ስራ ላይ ያለውን የአገሪቱና የክልሉን ህገ መንግስት ማሻሻል ነው ብለው እንደሚያምኑም ለቪኦኤ ተናግሯል። ቀደም ሲል በአዲስ መልክ ከተደራጁት ከሱዳማና ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውጭ በክልሉ ከ10 በላይ ዞኖች በክልል የመደራጀት ጥያቄ አላቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባችን እንወሰዳችሁ። ጦርነት እንዲሁም ከ40 አመታት በኋላ በአስከፊነቱ የተመዘገበ ድርቅ ባለበት ሁኔታ የኢትዮጵያ ስንዴ ምርት 70% እንደሚያድግ ይጠበቃል። ይህም ከውጭ በምታስገባው ስንዴ ላይ ያላትን ጥገኝነት ለመቀነስ የምታደርገውን ጥረት ይረዳል ይለናል ሄነሪ ዊልኪንስ ከሰመራ ባጠናቀረው ሪፖርት። የስንዴ ምርቱ ትልቅ ተስፋ የሚሰጥ ቢሆንም ሩሲያ ዩክሬንን መውረሯን ተከትሎ በተፈጠረው የአቅርቦት መዛባት ምክንያት በሚሊዮን የሚቆጠሩ ተፈናቃይ ኢትዮጵያውያንም የምግብ እርዳታ ያሻቸዋል። ዘገባውን የሄነሪ ዊልኪንስ ነው፣ እንግድ ወልዴ እንደሚከተለው ያቀርበዋል።
ትራክተሮች በሰመራ ዳርቻ የሚገኙ ማሳዎችን ለስንዴ እያዘጋጁ ነው። በደረቅነቱና በበረሃነቱ የሚታወቀው አፋር ክልል በመስኖ የሚለሙ መሬቶች በብዛት በመጨመር ላይ ናቸው። መንግስት ስንዴን በብዛት ለማምረት እቅድ በመያዙ ምርቱ ከ1.42 ሚሊዮን ቶን ወደ 2.4 ቶን በዓመት እንደሚያድግ ከመንግስት የሚወጡ አሃዞች ያሳያሉ። ጌቱ ካሳ በዚህ የመንግስት ፕሮጀክት ላይ ከሚሰሩት አንዱ ነው።
አዎ፣ መንግስት ምንድነው አላማ?
The government aims for this program is to cover the
Yeel program kegebeya yemigenyewunna kewchi yemimetawun sinde inditekka indihum lehizbu sira indifeter mengist gib yaderegebetno.
Lelaw siratenya Haile Mariam Aberra andemilo degmo projectu leersu melkam negeren izo mettwal.
Lewtu turu nu bergit.
I used to work for one
Belila program lay sisera 1900 br no magenyo. Ahun yih program bemejemeru 3000 br ikefelenyal.
የመንግስት እቅድ በሚቀጥለው አመት ከውጭ የሚገባውን ስንዴ ማስቆም ነው። መሐመድ ኑሪ በሰመራ የመንግስት ተወካይ ናቸው።
8000
During the past year we were planning to
ባለፈው አመት በ8400 ሄክታር መሬት ላይ ስንዴ ለማምረት አቅደን ተሳክቶልናል። ይህም የሆነው በመንግስትና በህዝቡ ትብብር ነው። ወደፊትም ኃይላችንን ጨምረን ምርታችንን የበለጠ ለማሳደግ እንጥራለን።
የአሜሪካ የግብርና መስሪያ ቤት እንደሚለው ግን የኢትዮጵያ የውጭ ስንዴን አስቀራለው ማለት የማይሆን ነገር ነው። ለኢትዮጵያ ተከታታይ የምግብ እርዳታ የማስፈልጉ ጉዳይ ግልጽ ነው ይላሉ በሰመራ ለአፋር ከብት አርቢዎች ልማት ማህበር የሚሰሩት ቫለሪ ብራውኒንግ።
አፋር ሪጅን ሃዝ ኔቨር ቢን ኢን ኤ ወርስ ሲቹዌሽን
የአፋር ክልል እንዳሁን መጥፎ ሁኔታ ውስጥ ሆኖ አያውቅም። በጦርነቱና በድርቁ ምክንያት ችግሩ በእጥፍ ተባብሷል። አሁን መንግስት እንደሚለው 95% የሚሆነው የአፋር ህዝብ የምግብ ዋስትና የለውም።
የተመድ የምግብ ፕሮግራም ፋኦ እንደሚገልጸው በተፈጠረው ከባድ ድርቅ እንዲሁም በማዕከላዊ መንግስትና በትግራይ ክልል መካከል በተደረገው ጦርነት ሳቢያ በኢትዮጵያ 20.4 ሚሊዮን ህዝብ የምግብ እርዳታ ያስፈልገዋል። በተጨማሪም ተፋላሚ ወገኖቹ የምግብ እርዳታ ለተመጽዋቾቹ እንዳደርስ እንቅፋት ሆነዋል በሚል ሲከሰሱ፣ የተባበሩት መንግስታት ድርጅት በበኩሉ በትግራይ ላይ የተጣለው የነዳጅ ማዕቀብ ነገሮችን አስከፊ አድርጓል ይላል። የስንዴ ፕሮግራሙም የሀገሪቱን ፍላጎት ሊያሟላ አይችልም ሲል ተመድ ያክላል። እንደ የተመድ የምግብ ፕሮግራም ከሆነ የዩክሬኑ ቀውስ የምግብ ዋጋን በ66% እንዲያሻቅብ አድርጓል። በተጨማሪም ይላልፋው ሩሲያ በማዳበሪያ አቅርቦት ላይ ገደብ በመጣሏ ስንዴን ማምረት ከባድና ውድ ያደርገዋል። ቺሚምባ ዴቪድ ፊሪ በፋኦ የምስራቅ አፍሪካ አስተባባሪ ናቸው።
በግልጽ እንደሚታየው እንደ ኢትዮጵያ ያሉና ስንዴና ማዳበሪያ የሚያስገቡ አገሮች በእጅጉ ተጎድተዋል።
የምግብ እርዳታ እጅግ ለሚያሻቸውና በመጠባበቅ ላይ ላሉት ግን ማንኛውም እርዳታ የስንዴም ሆነ ሌላ በሰዓቱ መድረሱ ወሳኝ ነው። ሄንሪ ዊትኪንስ ከሰመራ ለላከው ዘገባ እንግዲህ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ35 ደቂቃ ይላል። የመጀመሪያው ክፍል መሰናዶ አጠናቀን ወደ ሁለተኛው ተሸጋግረናል። የተወሰኑ ደቂቃዎችንም ወስደናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ዝግጅቶቻችንን አዳምጣችሁ አስተያየት ሲኖራችሁ አስተያየታችሁን horn@voanews.com የኢሜይል አድራሻችን ላኩልን። በተጨማሪም ደግሞ የዋትስአፕ ቁጥራችን 202-251-3505 ነው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን እያቀናበረልን ይገኛል። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እንወሰዳችሁ። ወደ ትግራይ ክልል መቀሌ ነው የምናመራው። በትግራይ ክልል መቀሌ ከተማ ውስጥ የሚገኝ አዲ ሀቂ የተሰኘ ገበያን ተዘዋውሮ የተመለከተው ዘጋቢያችን አለም ፍስሐ በዛ የሚገኙ ገበያተኞችን አነጋግሯል። የገበያው ዋጋ ምን ይመስላል ሲልም ጠይቋቸዋል። ለገበያው መወደድ ምክንያቱስ ምንድን ነው የሚልም ጥያቄዎችን አንስቷል። ከአስካፈሉት አስተያየት ሰጪዎቹ እንደሚከተለው ዘገባውን አጠናቅሮልናል።
ሶስት ሴቶች የገበያን ሁኔታን አስመልክተው መረጃ ሰጥተኛል። ወይዘሮ አመተ ኪሮስ ይባላሉ። ወይዘሮ አመተ ለእንጀራና ቂጣ አገልግሎት በሚውሉ የእህል አይነቶች አስመልክተው ዋጋቸው እንዲህ ይገልጻሉ።
የገበያ ምክንያቱ ጦርነት ካልተነሳ በፊት ጥሩ ነበረ፣ በቃ ዘቅ ያለ ነበረ። አሁን ግን ያለው ጭማሬ ገንዘቡና መጠኑ አይገናኝም፣ ብስሩ በላይ አይገናኝም ነው የሚል። አሁንም ምሸለት ጤፍ ማን አራት ነው ያስኩት ያለሁት ጤፉ 4000 ነበረ። አሁን ግን ገበያው ስንት ሆነዋል? ለመግዛት ለአንድ ኩንታል 13000 ነው ያለ። ምሸላም እንደዛ ማለት ነው። 4000 ነበረ፣ ከ4000 አሁን ደግሞ 6000 ገብተዋል። ወይ 2-3000 ነው የነበረ ወይ አሁን 6000 ነው የገባ ምሸላ ማለት ነው። ስርናይም እንደዛ ማለት ነው። 2000 ነበረ ወይ 2000 አሁን 4000 ገብተዋል። ስንዴ ማለት ነው። ፊኖ እሱም ጨምረዋል። በፊት ለ25 ኪሎ ስንት ነበረ? 1300 ምናምን ነበረ። አሁን ግን በጣም ነው እንትን ያለ ከፍ ያለ 6000 7000 8000 ምናምን ነው የሚሸጠው ያለ ፊኖ ፊኖ ማለት ነው። ለ50 ኪሎ በፊት በውጊያ ሳልተነሳ ይነሳ ማለት ነው 1300 ነበረ። አሁን ግን ጨምረዋል ነው የሚለው ያለው። በቃ 2-3 ነው ጭማሪ ያለ ማለት ነው። እንትን ስነሳሳ ማለት ነው።
ወይዘሮ አመተ የዋጋ ንረት ምክንያት ጦርነቱ የራሱ ምክንያት እንዳለው ገልጠው የነጋዴዎች ሰት ግን ዋነኛ ነው ይላሉ።
እጽዋት እንትና ተደርገዋል አይደል? ባንክም የለም፣ ኢንተርኔትም የለም፣ ሁሉም የለም አይደል? እነሱ ሊረህርሁ ነበር ለህዝብ ትግራይ። ግን እነሱ ደግሞ እንትን ብለዋል፣ አባብሶታል ብዬ ለህዝብ ትግራይ መራህራህ ነበረባቸው። ነጋዴ መራህራህ አለበት። እኔ ለአንተ ካለኝ ለአንተ ከሰጠሁ እኮ ጥሩ ነው። እና ይሄ ምንድን ነው ህብረተሰባችን ተከፋፍሎ መብላት እኮ የነበረ ነው። አሁን ግን እነዚህ ነጋዴዎች ደግሞ አባብሶታል ማለት ነው። ለውጊያው አባብሶታል ስለሆኑ እነዚህ በደንብ መንግስት ትኩረት አድርጎ በደንብ እንትን ማድረግ አለበች፣ ስጉምት መውሰድ አለበች ነው የሚለው።
ሌላው የገበያው ሁኔታው አስመልክተው መረጃ የሰጡኝ ወይዘሮ ግደይ ደስታ ይባላሉ። ለወጥ መስሪያ የሚገለገልባቸው የጥራጥሬና ዘይትን ዋጋ አስመልክተው እንዲህ ይገልጻሉ።
ከጦርነት በፊት የነበረ ሁሉ ርካሽ ነገር ነበረ። አሁን ግን የለም። ብትሄድ ዛሬ አሁን ጠይቀህ ዞር ብለህ ብትመለስ ውድ ሆኖ ይቆያል ማለት ነው። ስለዚህ የአሁኑ መናገር በጣም ያጥራል። ለምሳሌው ሽንኩርት፣ ድንች፣ ኮሚደሪ፣ ቡና፣ ስኳር፣ ምሳሌ ጨው አሁን ውድ ሆነዋል። ከጦርነት በፊት እሽግ 25 ነው የነበረ አሁን 200 ደርሰዋል። ኮሚደሪ 50 ሳንቲም ነው የሚሸጥ የነበረ በቀጠርነት በፊት አሁን 65 ደርሷል። ድንች እንደዛ ቀጠርነት በፊት ሰርግስ ምናምን ሲበዛ ትንሽ ጨምር ነበር። አሁን ግን በጣም ነው የሚወድ ያለ እንኳን አውደ አመት ሆነ ይልቅ ማንንም ጊዜ ሄደን 65 ነው ያለ ቀጠርነት በፊት እንዳላ ወደዚህ ማለት ነው። በርበረ 250 ነው የነበረ ከጦርነት በፊት አሁን ግን 750 800 ሆነዋል። ስለ ዘይቲ አለመናገር ቢቀር አለመናገሩ 50 ሳንቲም ገዝተህ ንግዚያው ልትጠቀም የነበርክ አሁን 2500 ሆነ ነው ያለ ቀንደዘ ነው ደሃም ያላ የለም ያለ ግን ያለ ነው ነጎማ 5 ሊትሮ 2500
ለምንድን ነው እንደዛ ያው ነው ሁሉ ነገር ዘይቱም ሊሆን ይችላል በርበሩም ሊሆን ይችላል ለምንድን ነው ዋጋው ዲዮ ነው
ያው ነጋዴ ነው ትነጋዴ እንደ ፍላጎት ስለሚነግድ ቃ ምንም ስንት ነው ነግደ ስንት ነው ትርፍ ስንት ነው ክሳራ ብሎ የሚጠይቅ ስለሌለው በቃ አንድ ቀን ይጠይቃለው ሁለተኛ ቀን ስለሚለቀቅ በዚህ ነው ዛሬ በያስሩኝ ዛሬም ቢጠይቁኝ ነገ ይለቀኛል ይያለ ለፈለገ ያርጋል በየዳሩ የደበቀ በመሐንደራ እና በጋሪ ተመልሶ መጥቶ ይሸጣል። አሁን እናንተ ይገዛለሁ ብትብል አንድ ሚናዋል አርጎ ከሆነ ቦታ አውጥቶ 2500 ይሸጣል። እኔ ቢጠይቀው የለም አልቀዋል ይለኛል።
የለም የሚባል ነገር ምን አለ?
የለም ማለት እኔ አልቀበለውም። ምክንያት የለም ከተባለ ሁለት አመት ሶስት አመት አርገናል ከየት ይመጣል ብለን እናስባለን። አለ ነጋዴ የደበቀው ነው እኮ ምን ይላል ነጋዴ የደበቀው ነው በየቦታው የተደበቀ በርበረ ሲባል ጊዜ በማኪና ጭኖ በመሐንደራ ጭኖ ያመጣሉ ከየት ኮልዲያ ነው ከደሴ ነው ያመጡት ያሉ ከሀገራችን ከዚህ ቡናም እንደዛ ነው ስለም እኔ ቁጥጥር የለም ነው ማለት
በመጨረሻ የቡና ስኳር እንጨትና ከሰል ለዋጋ ሁኔታ አስመልክቶ መረጃ ሰጠችን ወይን ወልት ባላለች
ያው የገበያ ሁኔታው ስናይ በጣም ውድ ነው ያለው አሁን ሰው በጣም በሚገርም ሁኔታ ከባድ ኑሮ ነው እየኖረ ያለውና እንደ ምሳሌ ካነሳን አሁን የቡና ሁኔታ ካየን በጣም ውድ ነው ከሁኔታው በፊት የነበረውን 130 ምናምን ነበር አሁን እስከ 780 ከዛ በላይ ነው ያለው የቡና ማለት ነው። ስኳርም ስናይ ከአሁን በፊት የነበረው 22 ብር ከምናምን እንደዚህ ነበር አሁን ደግሞ 150 160 ነው ያለው። ክሰልና ያው የማገዶ ሁኔታ ስናይ ደግሞ በጣም ተወደዋል። እሱም ያው በአሁን የምንገዛው አሁን ክሰል ካየን 400 የነበረ አሁን ወደ 800 ከዛ በላይ ነው ያለው። የማገዶ ስናይ ደግሞ እንደዛው 200 ምናምን የነበረ ለኩንታል አሁን በጣም ተወዶ እንግዲህ ወደ 700 ወደዛ በላይ ነው እየገዛን ያለ ነው ማለት ነው።
ምንድነው የሚሆነው ምክንያቱ የዋጋውን ንረት ምክንያት ምንድነው ብለሽ ታምናለሽ አንቺ?
ማለት አሁን መንገዱ ተዘጋግቶ ስለሆነ እንግዲህ በዛ ምክንያት የሚገባውን እቃ ምናምን ስለሌለ በዛ በጣም ተወደዋል። የእንጨትና የክሰል መወደዱ ምክንያት ደግሞ እንግዲህ እንደምናየው የኤሌክትሪክ መቆራረጥ ስላለ በዛ ምክንያት የተጠቃሚው ሁኔታ በዛው ልክ ስለሆነ በዛ ነው የተወደደው።
ጦርነት ያመጣውን ችግር እንዳለ ሁሉም ሲገልጡ የነጋዴዎች ስግብግብነት ግን እንደዋንኛ ምክንያት አድርገዋል። ሁሉም ለሰጠኝ መረጃ እጅግ በጣም አመሰግናለሁ። ዓለም ፍሳ ለአሜሪካ ሬዲዮ ከመቀለ።
ዛሬ ማክሰኞ ምሽት ነው። ማክሰኞ ምሽት ደግሞ ሳምንታዊ ቅንብር አለን። ንግድና ምጣኔ ሀብት። በዛሬው የንግድና ምጣኔ ሀብት ዝግጅታችን የኢትዮጵያ መንግስት የነዳጅ ዋጋን ለማረጋጋት በየወሩ በአማካኝ ወደ 10 ቢሊዮን ብር ሲያወጣ መቆየቱን ከዚህ ቀደም ወይም ከሁለት ሳምንታት በፊት አስተውቋል። በዚህ የተነሳም ኢትዮጵያ ከ46 ቢሊዮን ብር በላይ ከፍተኛ እዳ ለመሸከም መገደዷን በመግለጽም ይህን ጫና ለመቀነስና ደረጃ በደረጃ ለማስቀረት በሚል የነዳጅ ድጎማን ለማንሳት ማሰቡንና በተወሰነ መልኩም ማንሳት መጀመሩን ይፋ አድርጓል። ይሁንና መንግስት እርምጃው ሊመጣ የሚችለውን የ ንግድና ምጣኔ ሀብት ወይም የኢኮኖሚና ማህበራዊ ጫናን ታሳቢ በማድረግ እንደሆነ ሲገልጽ ቆይቷል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ደግሞ እርምጃው በተቃራኒው የኢኮኖሚና ማህበራዊ ጫናን ይፈጥራል ሲሉ አስተያየት ሰጥተዋል። ባለሙያዎቹን ያነጋገራቸው ደረጀ ደስታ ነው፣ እንደሚከተለው አሰናድቶታል።
ከድጎማው መነሳት ጋር የንግድና ቀጠናዊ ትስስር ሚኒስቴር ከሰኔ 29 2014 ጀምሮ የነዳጅ መሸጫ ዋጋ ማስተካከያ እያለ የሚጠራውን ጭማሪ ማድረጉ ይታወቃል። በዚህ ሂደት ሁለት ነገሮች ሆነዋል። አንደኛ፣ የነዳጅ ዋጋው ጭማሪ ቀጥሏል። ሁለተኛ፣ የኢትዮጵያ መንግስት ለነዳጅ ግዢ የሚያወጣውን ድጎማ ደረጃ በደረጃ እያነሳ እንደሚሄድ አስታውቋል። የምጣኔ ሀብት ተመራማሪና የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ ከመንግስት ድጎማ መነሳት በስተጀርባ ያለው ምክንያት ሌላ ነገር ነው ይላሉ።
የነዳጅ ድጎማ በሚመለከት ሁለት ነገር ነው እንግዲህ። አንደኛው መንግስት ፊስካል በርደን አለብኝ በቃ አልቻልኩትም ነው የሚለው። አልቻልኩትም ምክንያት ከጠቅላላ ኢምፖርታችን 18% ገደማ ነዳጅ ላይ እናጠፋለን። ያ ማለት ጠቅላላ ኢምፖርታችን ወደ 16 ቢሊየን ገደማ ነው። የዛ 1/5 ያህል እዛ ላይ እናጠፋለን እንደማለት ነው። እና ብዙ ነው ነዳጅ ላይ የምናጠፋው። ስለዚህ መንግስት ነዳጅ እየጨመረ ነው ያለ ሁኔታ እየተለወጠ ነው፣ አልቻልኩትም ነው የሚለው። ከጀርባው ግን ምን አለ? የዓለም አቀፍ ድርጅቶች እርዳታ ሰጡ አንዱ ሪኳይርመንታቸው ሰብሲዲ የሚባል አቁም ነው። እና ስለዚህ ከጀርባው እርግጠኛ ነኝ የዓለም አቀፍ ድርጅቶች ተጽዕኖዋል። ሰብሲዲ ካላነሳ ብድር አልሰጥህም አለ። ግን እውነትም ተጽዕኖም ወጪም አለበት።
በሌላ በኩል መንግስት ድጎማውን አነሳው ሲል ቀድሞውንስ ቢሆን ይደጎም የነበረው ማ ነበር? አሁንስ የተነሳው ከማን ነው ብለው ይጠይቃሉ ፕሮፌሰር አለማየሁ ገዳ።
ማን ነው የሚደጎመው የሚለው ላይ ስታይ ሁለት ነገር ነው። ማን ነው የሚደጎመው? መንግስት የሚለው እኔ ሀብታም አልደጎሙም ነው የሚለው። ግን ጠቅላላ ሀገሪቱ ውስጥ ያሉት መኪናዎች 1.3 ሚሊዮን ናቸው። 1,300,000 ማለት ከዛ ውስጥ አይ ቲንክ የግሉ ከ300,000 የሚበልጥ አይመስለኝም። ገባ የቀረው 1 ሚሊዮን የመንግስትና የስራ መኪኖች ናቸው። ስለዚህ ዋናው ችግር ያለብኝ የዚህ መንግስት ድጎማ ፖሊሲ ላይ ድጎማ የፖለቲካ ጥያቄ ነው፣ ዲስትሪቢሽን ኦፍ ኢንካም። ምክንያቱም አት ዘ ኤንድ ኦፍ ዘ ዴ አንተ የምትደጉመው እኮ ከህዝብ ከሰበሰብከው ብር፣ ከውጭ በእርዳታ መልክ እና በብድር ካገኘው ብር ላይ ነው የምትደጉመው። ስለዚህ ማን ልደጉም ማን አልደጉም የዲስትሪቢሽን ኦፍ ኢንካም እንጂ የኢኮኖሚ ጥያቄ አሳች አይደለም። ለምሳሌ የዩሮፒያን ዩኒየን ብትሄድ 50% የሚሆን ገደማ ትንሽ አነስ ያለ የኢዩ በጀት ለእርሻ ድጎማ ነው። አሜሪካ ብንሄድ እርሻ ይደጎማል። ስለዚህ ድጎማ የፖለቲካ ጥያቄ ወይም የዲስትሪቢሽን ኦፍ ኢንካም ማን ልጥቀም፣ ድሃውን ልጥቀም ወይስ ሀብታምን ልጥቀም የሚል ጥያቄ ነው። በዚህ መልክ ካየነው በኋላ ወደ ውሳኔው ጋር ስንመጣ አንደኛ ሀብታም አፎርድ የሚያደርገው ቢከፍል ችግር የለብኝም። ግን ማጆሪቲው ይጎዳል በዚህ ድጎማ። እንዴት ይጎዳል? ድጎማው የሚመለከተው የከተማ ውስጥ የሚያመላልሱ ማመላለሻዎችን የክፍለ ሀገር የህዝብ ማመላለሻ ነው እንጂ እቃ የሚያመላልሱን አይመለከትም።
ከድጎማው መነሳት ጋር በተያያዘ ለምግብ ግሽበት ዋስትና አስተዋጽኦ የሚያደርጉት የትኞቹ ክፍሎች እንደሆኑ ፕሮፌሰር አለማየሁ እንደሚከተለው ያብራራሉ።
ለኢንፍሌሽን ደግሞ አስተዋጽኦ የሚያደርገው ዋናው በተለይ ለፉድ ኢንፍሌሽን አስተዋጽኦ የሚያደርገው እቃ የሚያመላልሱት ናቸው። እቃ የሚያመላልሱ ትልልቅ መኪናዎች፣ እቃ የሚያመላልሱ መኪናዎች ድጎማው ወጥተዋል አሁን አሁኑ ላይ በእኔ ስሌት ስሰራው የውጭ ዋጋ በ1% ሲጨምር በ10% ሲጨምር የአገሩ ዋጋ ኦልሞስት በ10% ይጨምራል። እና የነዳጁን ፕሮፖርሽን ታስበው አሁን አገሪቱ ያለችበት ኢንፍሌሽን በጣም ኃይለኛ ነው። በጣም ምን ማለት ነው? የፉድ ኢንፍሌሽን 42% ነበር ላስት መንት የምግብ፣ የሌላው ደግሞ 37-38 ነው። በዚህ በሰኔ ወር ትንሽ ቀንሷል ይላሉ። ብዙም አላመንኩትም። ምክንያቱም የዛሬ ዓመት ሰኔ ከነበረው የዛሬ ዓመት በፊት ሰኔ ከነበረው ከዛ በፊት ከነበረው ሰኔ ጋር አይሄድም ቁጥሩ አወራረብ። ብዙ ጊዜ ከሰኔ ጀምረ ሰኔ፣ ሐምሌ፣ ነሐሴ ዋጋ የሚጨምርበት ምክንያቱም ከሃርቨስት ፔሪድ ከጥር እየራክ ነው የምትሄደው። ከጥርና ከታህሳስ እየራክ በሄድ ቁጥር የፉድ ዋጋ እየጨመረ ነው የሚጀምረው። እና
የዋጋ ግሽበቱ ቀንሷል የተባለው ነገር ብዙም ያላሳመናቸው መሆኑን የሚገልጹት ፕሮፌሰር አለማየሁ ምክንያቱን እንደሚከተለው ያብራራሉ።
ኢቨን ኢፍ ብናምነው እንኳን መንግስትን ቀንሷል ቢል የቀነሰው ሌቭል ከአፍሪካ ሶስተኛው ኢንፍሌሽን 35% ዘ ኦንሊ ሀገር የሚበልጠን ዚምባብዌና ሱዳን ዚምባብዌ ወደ ምናምን ኢንፍሌሽኑ ኦልሞስት ፌድ ስቴት ብለው፣ ሁለተኛው ሱዳን ነው 300 ምናምን ኢንፍሌሽን ነው፣ የኛ ሶስተኛው ከአፍሪካ እሬ ትልቅ ነው። በተለይ ደግሞ እንደኛ አይነት በጣም ድሃ ላለበት ሰው በየቀኑ መቋቋም ኑሮ ባቃተበት ከባድ ነው። ስለዚህ ቢያንስ የእቃ የሚያመላልሱ ላይ ድጎማ መነሳቱ በእኔ ግምት 40% ያለውን ፉድ ኢንፍሌሽን በዴስ ላይ 45 እንደገና ሊጨምረው በአምስት ፐርሰንቴጅ ፖይንትስ ወሬቨር ደ ቤዝ ኢዝ ማለት ነው፣ በአምስት ፐርሰንቴጅ ፖይንትስ ይጨምረዋል ሳሰላ። ስለዚህ ይሄን ደግሞ ሰው አይችለውም። አሁን ኦልሬዲ እኔ እግዚአብሔር እንዴት እንደሚያኖረው ሰውን አላውቅም። አሁን የሰው ደሞዝ ለብዙ ዓመት ፊክስ ነው፣ ፕራይሱ ግን በየቀኑ ይጨምራል። ስለዚህ ይሄ በዚህ ጊዜ ኢቭን ሌላው ተውና ታይሚንጉ ጋር ሮንግ።
የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ ባለሙያዎች ይህ እንዳይሆን ሲናገሩ መቆየታቸውን ገልጸው ድጎማ የፖሊሲ ጉዳይ መሆኑን ይናገራሉ።
የነዳጅ ዋጋ እንዳይጨምር ስንከራከር ነበረ፣ ስንጨቃጨቅ ነበረ ላለፈው 2 ዓመት ሙሉ። መንግስት ግዳዩ ያልሆነ እስከሚመስል ድረስ ነው እየጨመረ ያለው። የዓለም አቀፍ ዋጋን ማስተላለፍ ድጎማውን ማንሳት ድጎማ ፖሊሲ ጉዳይ ነው። መንግስት መስራት ያለበት እዛ ጋር ነበረ፣ የፖሊሲ ጉዳይ ነው። ሰብሲዲስ ኢስ አንዱ ትልቁ የመንግስት የፊስካል ፖሊሲ ኢንስትሩመንት ነው። እነዚህ ነገሮች ላይ ነው መንግስት ተሳትፎን ማጎልበት አለበት ብዬ የማስበው።
ዶክተር አደም ፈቶ ከኢትዮጵያ ኢኮኖሚስቶች ማህበር የአርሲ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው።
ምናልባት አሁን ኢትዮጵያ ላይ የተጣለውን ማዕቀብ እንዲነሳ እንዲለዝብ በማድረግም አንዳንድ ስራዎች መሰራት ይኖርባቸዋል። ምክንያቱም ማዕቀቡም ቢሆን ራሱን የቻለ ተጽዕኖ ስለሚኖረው ማለት ነው። ማዕቀብ ቀላል አይደለም። ኢቭን አሁን የሀገራዊ መንግስት በጀታችንን ብንወስድ ባለፈው ዓመት የተጠቀው 780 ምናምን ቢሊዮን ብር ውስጥ ስንት ፐርሰንቱን ነው የኢትዮጵያ መንግስት በራሱ የሚሸፍነውን የሚለውን ማየት ይቻላል። አጠቃላይ በጀት ውስጥ የተወሰነው በእርዳታ የተወሰነው በብድር ምናምን የሚገኝ ነው እና ያው የኛ ኢኮኖሚ በአንድ ሚሆን በሌላ መልኩ ከውጭ ሀገር በሚመጣ ብድር እና ዳታ ላይ እንደዚህ የተንጠለጠለ ስለሆነ ምናልባት ከሌሎች ሀገሮች ጋር ያለንን ግንኙነት ማጤን ያስፈልጋል። አሁን ያሉትን ማዕቀቦች ምናልባት የሀገርን ጥቅም ወይም ደግሞ የሀገርን ሉዓላዊነት በማይጎዳ መልኩ የተወሰነ ይዘልዝብ ወይም ደግሞ እንዲቀር ማድረግ ቢቻል እና ከሁሉም ጋር ቢዝነስ የምንሰራበት ሁኔታ ቢፈጠር ጥሩ ነው ብዬ አስባለሁ። ያንን ነገር የምናደርግ ከሆነ ብድሮቹ፣ እርዳታዎቹ ምናምን ስለሚመጡ የተወሰነ የኢኮኖሚ ላይ የሚደርሰውን ጫና ይቀንሳል።
ባለፈው ሳምንት ከግሪን ቴክ አፍሪካ ኢትዮጵያ በመተባበር ኤሌክትሪክ ተሽከርካሪዎችን የግንዛቤ ማስጨበጫ በማስመልከት በተካሄደው መድረክ ላይ የትራንስፖርትና ሎጂስቲክ ሚኒስትር ወይዘሮ ዳግማዊት ሞገስ በየዓመቱ ከ4 ቢሊዮን የአሜሪካን ዶላር በላይ ለነዳጅ ግዢ የሚውለውን ወጪ ለማዳን ብቸኛው የመውጫ መንገዳችን የኤሌክትሪክ ተሽከርካሪዎችን በስፋት ጥቅም ላይ ማዋል ነው ማለታቸው ተዘግበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ በዚህ በነዳጅ ጉዳይ ዙሪያ የተለያዩ ዘገባዎችን ስናጠናቅር መቆየታችን ይታወሳል። በቅርብ ጊዜም የንግድና ቀጠናዊ ትስስር ሚኒስቴር ነዳጅን ለታለመለት ዓላማ ለማዋል ታህሳስ 20 በጸደቀውና ሐምሌ 1 በጀመረው አዋጅ አተገባበር ዙሪያ በቅንጅት እንደሚሰሩ መግለጻቸው ይታወሳል። የድጎማ ማንሳቱን ማስፈላጊነት ማብራሪያ ሰጥተውበታል። የከተማ ታክሲዎችም ሆነ አገር አቋራጭ ድጎማው ተጠቃሚ ተሽከርካሪዎች በሳምንት ወይም በቀን ከሚፈቀድላቸው ውጪ ነዳጅ መቅዳት እንዳይችሉ መቆጣጠር የሚያስችሉ የሚናበብ የቴክኖሎጂ ስርዓት መፈጠሩንም መግለጻቸውን መዘገባችን አይዘነጋም። አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ዝግጅታችንን ነው። ዝግጅቶቻችንን አዳምጣችሁ የተለያየ አስተያየቶችን በማካፈል ላይ ትገኛላችሁ። ነገር ግን አስተያየቶቻችሁን በሚገባ ወደ እኛ ለማድረስ እንዴት ታገኙናላችሁ?
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በነገራችን ላይ አድማጮች፣ የዋትሳፕ ቁጥራችንን ደግመን ደጋግመው እንደምንለው የተዘጋጀው ለጽሁፍ መልእክታችሁና ለድምፅ አስተያየት እንድታኖሩበት ነው። በተለይ ደግሞ ለረጅም ጊዜ የቆየ ነው የጥያቄው መልስ ዝግጅታችንን በቅርቡ ስለምንጀምር ጥያቄዎቻችሁና አስተያየታችሁን አድርሱን። አድማጮች፣ አሁን ዝግጅታችንን አጠናቅለን ልንሰናበታችሁ ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአምባገነንነትና በዲሞክራሲ መካከል እየተካሄደ ያለው ትንቅንቅ የዘመናችን ወሳኝ ፈተና ነው ሲሉ ፕሬዚዳንት ጆ ባይደን በአውሮፓውያኑ የቀን አቆጣጠር ባለፈው ታህሳስ ወር በተካሄደው የዲሞክራሲ ጉባኤ ላይ የተናገሩትን በማስታወስ ይንደረደራል የዕለቱ ርዕሰ አንቀጽ። አያይዞም አምባገነን መንግስታት እየበዙና ከቅርብ ጊዜያትም ወዲህ አንስቶ አንዳንድ ዲሞክራሲያዊ የነበሩ አስተዳደሮች እየተንሸራተቱ ቢሆንም ማስረጃዎች ግን የሚያሳዩት አምባገነን አገዛዞች ደካማና የዲሞክራሲንም ያህል ብርታት የሌላቸው መሆኑ ነው ከፊታችን እየተገለጠ ያለው ሲሉ የዩናይት ስቴትሷ የዓለም አቀፍ ልማትና ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ሳማንታ ፓወር የተናገሩትን ጠቅሷል።
Vladimir Putin's brutal war on Ukraine has shown us exactly where despotic power leads.
Vladimir Putin በዩክሬን ላይ ከፈቱት ጭካኔ የተሞላ ጦርነት በአምባገነንነት የሚመራ ኃይል በትክክል ወዴት እንደሚወስድ ያሳየ ነው። በዚህም የዩክሬን ሕዝብ ዴሞክራሲን መቀበሉና ሙስና ውስጥ የተዘፈቀ አሰራርን ውድቅ አድርገው ሰላማዊ ከሆኑት አውሮፓውያን ጎረቤቶቻቸው ጋር ጥልቅ ውህደት ለመፍጠር ያላቸው ፍላጎት ስጋት ያሳደረባቸው የሩሲያው መሪ ጎረቤታቸው በሆነውና የእኔ ወገን በሚሉት ህዝብ ላይ ለከፋ መከራ የሚዳርግ የኃይል ጥቃትና ሞት ነው ያዘነቡት።
የዩክሬን ህዝብ በነጻነት ለመኖርና ዲሞክራሲያዊ ምርጫውን ከጥቃት ለመከላከል ያሳየው ቁርጠኝነትና በአንጻሩም ፍላጎቱን በኃይል ለማደናቀፍ የሩሲያ አምባገነን አገዛዝ የሚያደርገው ጥረት በዓለም ዙሪያ ዲሞክራሲን የሚሹ ዜጎች ያላቸውን ብርታትና ቆራጥነት በምሳሌነት ያንጸባረቀ ነው ያለው የዕለቱ ርዕሰ አንቀጽ፣ በመቀጠልም በዓለም ዙሪያ ዜጎች የበለጠ ተጠያቂነት ያለው ፍትሐዊና በተሻለ የሚወክላቸው መንግስት ይሻሉ። እናም ፍትሐዊ የምጣኔ ሀብት ስርጭትና ማህበራዊ እድገትን በማፋጠን ተጨባጭ ውጤት የሚያመጡ መንግስታትን ይፈልጋሉ ብሏል። ርዕሰ አንቀጹ አክሎም ይህ የሊበራል ኃይሎች ብርቱ ድክመት የታየበት ወሳኝ ጊዜ ነው፣ በመሆኑም ለተጨባጭ ስራ መነሳሳት ይገባናል ሲሉ ፓወር የተናገሩትን አውስቷል።
The world's democracies, allies in the private sector, civil society, multilateral institutions, religious and diaspora communities.
የዓለም ዴሞክራሲዎች፣ የግሉ ሴክተር አጋሮች፣ የሲቪል ማህበረሰቦች፣ ተደጋጋፊው የተባበሩት መንግስታት ተቋማት፣ የሃይማኖት ቡድኖችና ከሀገር ውጪ የሚኖሩ ማህበረሰብ አባላት፣ እያንዳንዱ ዜጋ፣ ሁላችን በዩክሬን ያሳየነውን ህብረት ነጻነትን ለሚሹ ህዝቦች ሁሉ ክብር ለምናወለው ኃይል መገንባትና ማሳደግ አለብን።
ነጻ የመገናኛ ብዙሃንን፣ የፍትህ ስርዓትን፣ የሲቪል ማህበረሰብ ተቋማትን፣ የፖለቲካ ፓርቲዎችን፣ የአካባቢ አስተዳደር መዋቅሮችንና ብሔራዊ ሸንጎዎችን ጨምሮ የዲሞክራሲን መሰረተ ልማት ለማጎልበት በጋራ ስንሰራ በትይዩም ዲሞክራሲ እንደሚያፈራ በተግባር ማረጋገጥ ይቻላቸው ዘንድ አጋሮቻችንን መደገፍ አለብን ሲሉ ፕሬዚዳንት ባይደን የተናገሩትን አስታውሰዋል። በዩናይት ስቴትስም ሆነ በዓለም ዙሪያ እሴቶቻችንን የሚጋሩ በሙሉ እንዲቀላቀሉን ጥሪያችንን እናቀርባለን። ስለ ሰው ልጅ ክብር የሚካሄደው አብዮት በመላው ዓለም እንዲዳረስ አሉ። የዩናይት ስቴትስዋ የዓለም አቀፍ ልማትና ተራድኦ ድርጅት USAID አስተዳዳሪ ፓወር ስለ ሰው ልጅ ክብር የሚካሄደው አብዮት በመላው ዓለም እንዲዳረስ የዲሞክራሲ ጨረር በፈነጠቀባቸው አካባቢዎች የተዘገቡትን ውጤቶችና የታዩትን እመርታዎች ማጠናከርና ማጽናት አለብን። በሌላ በኩል ህዝብ በዲጂታል ቴክኖሎጂ ጎራ የሚታዩ የፈላጭ ቆራጭነት አዝማሚያዎችን እንዲዋጋ መርዳት፣ በተጨማሪም ተገቢ ባልሆነ መንገድ ያገኙትን ሀብት የሚደብቁ በሙስና የበለጸጉ ወገኖችና እንዲሁም አምባገነኖችን ለማጋለጥ የሚጥሩትን ማገዝ አለብን ያሉትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ እኛም ዝግጅታችን እዚህ ላይ ደምድመናል። ሳስተናግዳችሁ አመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን አቀናብሮልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ነገ እንገናኛለን። ሰላም፣ በደህና ደሩ። Thank you.